ይህ የአሜሪካ ድምፅ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ ቅዳሜ ሐምሌ 1 2015 ዓ.ም ዝግጅታችን ጀመረ። የሀገራዊ ምክክር ተሳታፊዎችን ለየታና አጀንዳ የማሰባሰብ ስራ በሚቀጥሉት 2 ወራት ውስጥ ለማጠናቀቅ መታቀዱ ተገለጸ።
ባለፉት በርካታ አመታት ህይወታችን በጥርጣሬ የተሞላ ነው እና አንድ ሰው በአሁኑ ሰዓት ጠዋት መንገድ ላይ አግኝቶ እንደምን አደርክ ቢልህ መጀመሪያ ሀሳብ ውስጥ የሚመጣው ምንድን ነው? ሰውዬ ምን ፈልጎ ነው? እኔ ጋዜጠኛ መሆኔን ያውቃል እንዴ ማለት አይቀርም። ስለዚህ ይሄ ወደ ጨለምተኝነት እያመጣ ነው ያለው ያለፉት። ምክንያቱም ሃይማኖቶቻችን ተዳከሙ፣ አቅም አጡ። ሽምግልናችን በየጊዜው ተሸርሽሮ መጥቶ አቅም አጣ።
የሀገራዊ ምክክር ዋና ኮሚሽነር ፕሮፌሰር መስፍን አራያ ናቸው። ሰፋ ባለው ጊዜ በሚይዘው በዛሬው ቅዳሜ ምሽት አብይ ዘገባ ያገኟቸዋል። ጤና ይስጥልን የተከበራችሁ አድማጮች፣ እንደምናመሻችሁ። የምሽቱን ስርጭት በመምራት አብሬያችሁ የምቆየው ደረጀ ደስታ ነኝ። ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችን በዌብሳይታችን አምሃሪክ ቪኦኤ ኒውስ .com ላይ በቀጥታ በመደመጥ ላይ ይገኛል። እስከ ምሽቱ 4 ሰዓት አብረናችሁ እንቆያለን። እናንተም አብራችሁን ቆዩ። አሁን በቅድሚያ የሰዓቱን ዋና ዋና የዓለም ዜናዎች እናስደምጣችሁ።
ጤናስጥልኝ አድማጮች፣ ከምሽቱ ዜናዎች ጋር ኤደን ገረመው ነኝ። በሱዳን ወታደራዊ ኃይሎች መካከል የተፈጠረው ግጭት በሴቶችና ህጻናት ላይ ጠለፋ እንዲሁም አስገድዶ መደፈር እንዲጨምር ማድረጉን የእርዳታ ተቋማትና ባለስልጣናት ተናገሩ። ከነዚህ ውስጥ እድሜያቸው 12 ዓመት የሆናቸው ህጻናት መኖራቸውም ተገልጿል። የመንግስታቱ ድርጅት ሪፖርት የጾታዊ ጥቃት ሰለባዎች ቁጥር በከፍተኛ ሁኔታ መጨመሩን የዘገበ ሲሆን፣ በተመሳሳይ ሴቭ ዘ ችልድረን ታዳጊ ልጃገረድ ሴቶች በታጣቂ ተዋጊዎች መደፈራቸው አስጊ በሆነ መልኩ ጨምሯል ሲል ትናንት አርብ አስታውቋል። ምንም እንኳን ግጭቱን ተከትሎ የተከሰቱ ያስገድዶ መደፈሮች ቢጣሩም የሱዳን መንግስት የሴቶች ጥቃት መከላከል ተቋም የተመዘገበው አሃዝ ካለው 2% ብቻ ነው ብሏል። ይህን ተከትሎ አንዳንድ ወላጆች ሴት ልጆቻቸው እንዳይደፈሩና ጥቃት እንዳይደርስባቸው በመስጋት እየዳሯቸው ነው ሲልም ቢሮ አስታውቋል። ከዚህ በተጨማሪም ልጃገረዶች ለቀናት ታግተው በቡድን እየተደፈሩ መሆኑን የሚያሳዩ ሪፖርቶችም አሉ። የመንግስታቱ ድርጅት በሱዳን 4.2 ሚሊዮን ሴቶች ለጾታዊ ጥቃት ተጋልጠዋል ያለ ሲሆን፣ ሱዳን በአጠቃላይ 49 ሚሊዮን ህዝብ አላት። የመንግስታቱ ድርጅት የስደተኞች ጉዳይ ኤጀንሲ አንዳንድ ልጃገረዶች በደረሰባቸው ያስገድዶ መደፈር ምክንያት ወደ ስደተኛ ጣቢያዎች ሲደርሱ ነፍሰ ጡር ሆነዋል ሲል አስታውቋል። የማላዊ ፕሬዝዳንት ላዛረስ ቻክዌራ የሀገሪቱ የትምህርት ባለስልጣን ህጻናት በትምህርት ስርዓት ውስጥ የስዋሂሊ ቋንቋን እንዲያካትቱ አዘዙ። ፕሬዝዳንቱ ይህንን ያሉት ሀገሪቱ ስዋሂሊ ቋንቋን ከሚናገሩ ጎረቤት ሀገራት ጋር ያላትን የንግድ ግንኙነት ለማሳለጥ ነው። ፕሬዝዳንቱ አስተዳደሬ የስዋሂሊ ቋንቋን ከእህት ሀገር ታንዛኒያ ጋር ያለውን ግንኙነት ለማጠናከር ሲል በማላዊ ሊያስተዋውቅ ነው በማለት ለክብርት የታንዛኒያ ፕሬዝዳንት ማሳወቁን ስነግራችሁ በደስታ ነው ብለዋል። የትምህርት ሚኒስቴሬ አተገባበሩና ፖሊሲውን እንዲያዘጋጅ ታዟል ሲሉም አክለዋል። የማላዊ የትምህርት ባለሙያዎች ስዋሂሊ ቋንቋን መማር በብዙ የአፍሪካ ሀገራቶች የሚነገር ቋንቋ በመሆኑ ማላዊ የንግድ ትስስሯን እንድታሳድግ ያግዛል ብለዋል። የታንዛኒያ ፕሬዝዳንት ሳሚያ ሐሰን የማላዊን 59ኛ ዓመት የነጻነት ቀን ሲከበር በሊሎንግዌ የክብር እንግዳ ሆነው ተገኝተዋል። ፕሬዝዳንት ሳሚያ ባደረጉት የ3 ቀናት ጉብኝትም ታንዛኒያ ማላዊ የስዋሂሊ ቋንቋን ማስተማር እንድትጀምር በሚያስፈልጋት ነገር ሁሉ ታግዛለች ሲሉ ለጋዜጠኞች ተናግረዋል። አድማጮች፣ የዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ጣቢያ ነው። የዩናይትድ ስቴትሱ ፕሬዝዳንት ጆ ባይደን የቻይናው ፕሬዝዳንት ሺ ጂንፒንግ ከሩሲያው ፕሬዝዳንት ቭላድሚር ፑቲን ጋር መገናኘታቸውን ተከትሎ ተጠንቀቁ በማለት ቤጂንግ በአሜሪካ ኢንቨስትመንት ላይ የተደገፈች ሀገር ናት ሲሉ ከሲኤንኤን ዜና ጣቢያ ጋር በነበራቸው ቆይታ አስጠንቅቀዋል። ይህንን የምለው ለማስፈራራት ሳይሆን ይሄ ምልከታ ነው ሲሉ ፕሬዝዳንቱ ተናግረዋል። ሩሲያ ወደ ዩክሬን ከዘለቀች በኋላ 600 የሚሆኑ የአሜሪካ ኩባንያዎች ሩሲያን ለቀው ወጥተዋል ያሉት ፕሬዝዳንቱ ምጣኔ ሀብታችን በአሜሪካና በአውሮፓ ከሚገኙ ኢንቨስትመንቶች ላይ የተመሰረተ ነው ብለውኛል። ስለዚህ ይጠንቀቁ ሲሉ ደጋግመው ተናግረዋል። ፑቲንና የቻይናው ፕሬዝዳንት ሺ በመጋቢት ወር ላይ ለሁለት ቀናት ያህል የወዳጅነት ንግግር ያደረጉ ሲሆን በጋራ በመሆን ምዕራቡን ዓለም ተችተዋል። ይሁን እንጂ በዩክሬን ጉዳይ ላይ ምንም አይነት ዲፕሎማሲያዊ ለውጥ አልታየም። ሁለቱ መሪዎች በዚህ ሳምንት በጋራ የመሪዎች ስብሰባ ላይ በድረገጽ አማካኝነት ተሳትፈዋል። በአሜሪካና በቻይና ግንኙነት ዙሪያ የታይዋን ጉዳይ፣ የሩሲያ ዩክሬን ጦርነትና የዩናይትድ ስቴትስ የኤክስፖርት ገደብ በመሳሰሉት የተነሳ በቻይናና በዩናይትድ ስቴትስ መካከልም ውጥረቶች ከፍ እያሉ ሄደዋል። ይህ በእንዲህ እንዳለ የዩናይትድ ስቴትስ ግምጃ ቤት ኃላፊ ጃኔት የለን ከቅዳሜ ዕለት አንስቶ በቻይና ጉብኝታቸውን ቀጥለዋል። በባይደን ንግግር ላይ ሺ አስተያየታቸውን ተጠይቀው ሰምቷል፣ ነገር ግን አልተከራከረም፣ ልብ ስላለም ወደ ሩሲያ ጉዳይ ጠለቅ ብሎ አልገባም ያሉ ሲሆን አያይዘውም ይህንን ነገር ልናስተካክለው እንችላለን ብዬ አስባለሁ ብለዋል። በመጨረሻም የዩክሬኑ ፕሬዝዳንት ቮልዲሚር ዘለንስኪ ሩሲያ ዩክሬንን ከወረረችበት አንስቶ 500 ቀናት መምላቱን በማስመልከት ዛሬ ቅዳሜ በተዘጋጀ መሰናዶ ላይ ወታደሮቻቸውን አመሰገኑ። እያንዳንዱ ወታደር ታጣቂ ኃይሎቻችን፣ የስለላ፣ የብሔራዊ ጥበቃ፣ የድንበር አስከባሪ፣ ብሔራዊ ፖሊስ፣ የዩክሬን የደህንነት አገልግሎት ተወካዮቻችን፣ እንዲሁም ዜጎቻችን ሆይ አመሰግናለሁ። ለዩክሬን ስለምትዋጉላት አመሰግናለሁ። በእርግጠኝነትም እናሸንፋለን ብለዋል። ዘለንስኪ እለቱ ስኔክ አይላንድ በሚባል ስፍራ እንዲታሰብ ያደረጉ ሲሆን ስፍራው ቀደም ሲል ጥቁር ባህርን ሲጠብቁ የነበሩ የዩክሬን ወታደሮች ለሩሲያ እጅ ስጡ የሚል ጥያቄ ቆምጨጭ ያለ ምላሽ የሰጡበት ነው። ሩሲያ ደሴቱን ተቆጣጥራ የነበረ ቢሆንም ዩክሬን በድጋሚ መልሳ ይዘዋለች። አድማጮች፣ ለምሽቱ ያዝንላችሁ ዜናዎች እነዚህ ነበሩ። ከቀሪ የምሽቱ መሰናዶች ጋር ተቆዩ ዘንድ ጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ።
በ19 በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ ቅዳሜ ሐምሌ 1 2015 ዓ.ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁ ያላችሁት። በሁለተኛው አጋማሽ ሙዚቃ ቃና መሰናዶ እንግድ ወልዴ ይጠብቃችኋል። ዝግጅቶቻችን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com እንዲሁም ደግሞ በፌስቡክ ገጻችን @voaamharic ላይ ይደመጣል። አሁን የምሽቱ ቀዳሚ ወደ ሆነው ዝግጅት እናልፋለን። የሀገራዊ ምክክር ተሳታፊዎችን የመለየትና አጀንዳ የማሰባሰብ ስራውን በማጠናቀቅ በሚቀጥለው ዓመት በማያግባቡ ዋና ዋና አጀንዳዎች ላይ ሀገራዊ ምክክር ለማስጀመር መታቀዱን ኮሚሽኑ ለአሜሪካ ድምፅ ገልጿል። በአምስት ክልሎችና በድሬዳዋ ከተማ አስተዳደር የተሳታፊዎች ልየታና የአጀንዳ አሰባሰብ ሂደቱ እየተገባደደ መሆኑን የገለጹት የሀገራዊ ምክክር ኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አራያ ከቀሪ ክልሎችና በውጭ የሚኖሩ ኢትዮጵያውያንን ጨምሮ ከሌሎችም ባለድርሻ አካላት ተሳታፊዎችና የአጀንዳ ልየታ ስራ በአጭር ጊዜ ይከናወናል ብለዋል። አሁን ባለው የሰላምና ጸጥታ ችግር ይህን ስራ እንዴት ማከናወን እንደሚቻል ላነሳንላቸው ጥያቄም ምላሽ ሰጥተዋል። በአገሪቱ ያሉ መሰረታዊ አለመግባባቶችን በምክክር ለመፍታት በሚደረገው ጥረት ላይ ተስፋ የጣሉ፣ በተቃራኒው ደግሞ ሂደቱ የሚፈለገውን ውጤት ሊያመጣ አይችልም የሚሉ አካላት አሉ። በምክክሩ ላይ ተስፋ አለማድረግ ከቆየ የጥርጣሬ ባህላችን የሚመነጭ ነው የሚሉት ፕሮፌሰር መስፍን በበኩላቸው ውጤታማ ለመሆን ከዚህ እሳቤ መውጣት ያስፈልጋል ባይ ናቸው። ኬኔዲ አባተ ዘገባ አለው።
በመሰረታዊ የማይግባቡ እንዲሁም የልዩነትና የግጭት መንስኤ በሆኑ ሀገራዊ ጉዳዮች ላይ በህዝቦች መካከል ምክክሮችን በማድረግ መግባባት እንዲፈጠር የማስቻል ተልእኮ አንግቦ በአዋጅ ተቋቁሞ ወደ ስራ ከገባ አንድ አመት ከአምስት ወር ያስቆጠረው የኢትዮጵያ ሀገራዊ ምክክር ኮሚሽን በአሁን ወቅት በተለያዩ ክልሎች እየተዘዋወረ የምክክሩን ተሳታፊዎች የመለየትና አጀንዳዎችን የማሰባሰብ ስራ በማከናወን ላይ ይገኛል። የሀገራዊ ምክክር ኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አራያ ከአሜሪካ ድምጽ ጋር በነበራቸው ቆይታ ካለፈው ግንቦት ወር ጀምሮ በአምስት ክልሎችና በድሬዳዋ ከተማ አስተዳደር የተሳታፊዎች ልየታና አጀንዳ የማሰባሰብ ሂደቱ እየተከናወነ መሆኑን አስረድተዋል።
በአሁኑ ሰዓት ሐረር እና ድሬዳዋን ተሳታፊዎች ልየታ ጨርሰናል። አጀንዳ ማሰባሰቡ ይቀረናል። ስለዚህ እሱ ምክር ቤቱ የሚሰጠን መመሪያ መሰረት በቶሎ ተመልሰን የምንጨርሰው ነው። ተሳታፊዎች ተለይተዋል። በጣም ጥሩ ነው። በደቡብ ምዕራብ ኢትዮጵያ ላይ አሁን ስራዎች የተሰሩ ነው። ስለዚህ በቀጣዮች 3-4 ቀናት ይጠናቀቃሉ። ለሲዳማ ላይ እንደዚሁ ተሳታፊዎች ልየታ ተጠናቋል። ጋምቤላ እና ቤንሻንጉል ነው አሁን ያለ ነው። ሁለቱም ቦታ ተባባሪዎች ስልጠና ጨርሰናል። ቤንሻንጉል በአሁኑ ሰዓት እየሰሩ ነው። ቤንሻንጉል ጉሙዝ፣ ጋምቤላ ዝግጅታቸውን ጨርሰዋል። ስለዚህ የሚቀጥለው ሳምንት ተሳታፊዎቻችንን እናስመረጣለን። ይሄ እንግዲህ ወደ አማራ፣ ወደ ኦሮሚያ፣ ወደ አፋር እንሄድ ነበር። ሙቀቱ ነው ለጊዜ የገደበን እና ሌሎች ወደ ያለየናቸው ቦታዎች በሰፊው እንገባለን። ይሄ እንግዲህ አዲስ አበባ መስተዳደርንም ይጨምራል። ስለዚህ ሁሉንም በየደረጃው የሚጨርስ የሚያካትት ነው የሚሆነው።
ተሳታፊዎችን የመለየትና አጀንዳ የመሰብሰብ ስራው ጾታ፣ የስራ ዘርፍ፣ እድሜና መሰል ልዩነቶችን ታሳቢ ካደረጉ 9 ባለድርሻ አካላት የተወከሉ ከየወረዳው ከ450 እስከ 500 ሰዎችን በማሳተፍ እየተከናወነ እንደሚገኝም የገለጹት ፕሮፌሰር መስፍን ተሳታፊዎችን በመመልመል ሂደት ደግሞ ከሲቪክ ማህበራት፣ ከእድሮችና መሰል ዘርፎች የተውጣጡ ከየወረዳው 7 ተባባሪ አካላት እንደሚረዷቸው ተናግረዋል። ሂደቱ ውስብስብ ነው ያሉት ዋና ኮሚሽነሩ ስለ አጀንዳ አሰባሰቡም አብራርተዋል።
ስራው በጣም እንደጠበቅነው አይደል? ከጠበቅነው በላይ እጅግ በጣም ውስብስብ ነው። ለምን? ብዙ ቦታ ነው የምንሄደው፣ ብዙ ወረዳዎች ናቸው። እኛ ክልል ነው የምንሄደው። ክልል ዋና ከተማ ሄደን እኛን ተባባሪ አካላታችን ከየወረዳው የሚመጡትን 7 በርካታ የሆኑ የወረዳ ተባባሪዎቻችን እናሰለጥናለን። የወረዳ ተባባሪዎቻችን ተመልሰው እነኛን 450 ይዘው ክልል ዋና ከተማ ሳይሆን በየዞን ዋና ከተማ ያመጡልናል። ስለዚህ በአንድ ዞን ውስጥ ለምሳሌ 5 ወረዳ ቢኖር በትንሹ 2250 ተሳታፊዎች ይኖራሉ። ለምሳሌ በቅርቡ ሲዳማ ውስጥ ባደረግነው ስብሰባ ላይ ወደ 22000 የሚሆኑ የህዝብ ወረዳ ተሳታፊዎች ናቸው የመጡልን። የቁጥር በጣም ሰፊ ነው። በእርግጥ አንድ ላይ አይደለም 22000 የምናገኛቸው። ለምሳሌ ዞኑ ሴቶች አንድ ላይ ይሰባሰቡና አጀንዳቸው ላይ ይነጋገራሉ። ለምሳሌ የኛ ወረዳ አጀንዳ ይሄ ነው፣ ሀገራዊ ይሄ ነው ይወያያሉ እና ዞን ላይ ሲገናኙ የዞን አጀንዳቸው ይሆናል። ሴቶቹ ያንን ይዘው ከየወረዳ 2 ሴቶች ይወክሉና ለምሳሌ ከ5 ወረዳ ከሆነ የመጡት 10 ሴቶች ሆነው ክልል ላይ ይገናኛሉ። ከክልሉ ውስጥ ጠቅላላ ሴቶችና ክልሉ ጋር ሆነው አጀንዳዎቻቸውን እዛ ላይ ሰብሚት ነው የሚያደርጉት፣ ይሰጣሉ። ልክ እንደዚያው ሁሉ የክልሉን ባለድርሻ አካላት ፖለቲካ ፓርቲዎች ይኖራሉ። ምክንያቱም በክልል ውስጥ ብዙ ፖለቲካ ፓርቲዎች ይኖራሉ። እነሱ በተወካዮቻቸው አማካኝነት የክልል መምህራን ማህበር ሊሆን ይችላሉ፣ የክልል የሃይማኖት ተቋማት ሊሆን ይችላሉ። ሁላቸውም የክልል እንዲህ እያለ በጣም ሰፊ ናቸው። አጀንዳዎቻቸው ይሰበሰባሉ። ስለዚህ ከዛ ክልል ወይም ከዛ ከተማ መስተዳደር የሚመጣው አጀንዳ 400ም ሆነ 500ም ሆነ ሺ ይነጋገሩበትና ያጠቡታል። ወደ ሀገራዊ ሊያመጡት ይችላሉ። ግን ያ ማለት ነው ወረዳ አጀንዳ የሚመስለው ክልላዊ አጀንዳ የሚመስለውም ይጣላል ማለት አይደለም። ስለዚህ እነኛ የተሰበሰቡ አጀንዳዎች በሙሉ ወደዚህ ይመጣሉ። ስለዚህ በወረዳና በክልል ያሉት ከተለይተው አጀንዳዎቻቸው ተሰባስበው ወደዚህ ይመጣሉ። ነገር ግን እዚህ ከመጡ በኋላ ፊልተር ይደረጉና ከዛ ወደ ወረዳ የሚመለስ ከሆነ ወደ ወረዳ፣ ወደ ክልል ማለቅ ያለበት ከሆነ የክልል የራሳቸውን ዳያሎግ እንዲያደርጉ ምክር ሀሳብ ይሰጣል። ምንም እንኳን የእኛ ተከታታይ ስራ ባይሆንም ግን በየክልላቸው ደግሞ ተመሳሳይ ኤክሰርሳይዝ እንዲያደርጉ ደግሞ ይበረታታሉ። ስለዚህ ይሄ ነው አካሄዱ።
በውጭ ሀገራት የሚኖሩ ኢትዮጵያውያን እንዲሁም የተለያዩ የክልልና የፌደራል መንግስት አካላትም የምክክር አጀንዳዎችን እንደሚያቀርቡም ተናግረዋል። በተጨማሪም ማንኛውም የምክክር አጀንዳ አለኝ የሚል ግለሰብ አጀንዳውን ማቅረብ እንደሚችል አስታውቀዋል። በኮሚሽኑ ዋና መስሪያ ቤት ለዚሁ ዓላማ የሚውል ሳጥን ተዘጋጅቶ መቀመጡንም ተመልክተናል። በአጠቃላይ የተሳታፊዎች ልየታና አጀንዳ የማሰባሰብ ሂደቱ በሚቀጥሉት 2 ወራት ተገባዶ በሚቀጥለው ዓመት ምክክሩ እንደሚጀመርም ነው የገለጹት።
የኢትዮጵያ ዓመት እስከተስካለከ ድረስ ብዙዎችን ክልሎች እናዳርሳለን ብዬ ተስፋ አደርጋለሁ እና እንግዲህ በቀጣይነት ወደ ኦሮሚያና ወደ አማራ ነው እንግዲህ እዛም አካባቢ ያለው ሰላም እዛ ያለው አካባቢ ያለው ያሉት መስተዳድር የከተማ የክልል መስተዳድሮችና ህዝቡ ሰላምን በመፍጠር ተዘጋጅቶ ይጠብቀናል ብዬ ነው ተስፋ የማደርገው። ይሄ ሂደት አሁን እየሄድንበት ያለ ነው በጣም ትልቁና ከባዱ ነው። አሳታፊና አካታች ስለሆነ ከ700,000 በላይ ሰው ነው የሚሳተፍበት። ይህ ቁጥር በጣም ሰፊ ነው። በኋላ ላይ ግን እያነሰ ሄደና ትንሽ ተወካዮች ስለሚመጡ ስራው አድካሚና ረጅም ቢሆንም ነገር ግን እንዳሁን ያለ ተግዳሮት ሊያጋጥም ይችላል። በሚቀጥለው የኢትዮጵያ ዓመት የምክክር ሂደቱ ይጀመራል። የምክክር ሂደቱ ሲጀመር እንግዲህ ምን ያህል ጊዜ ይፈጃል የሚለው ነገር አናውቅም። ማናውቀው ነገር ቢኖር ምንድን ነው ቢያንስ የተወሰኑ አጀንዳዎች ላይ ምክክሩ በሚገባ ይካሄድበትና ወደ መግባባት ይደረሳል። መግባባት ባልተደረሰባቸውም ላይ ቀደም እንዳልኩት ከና ለመግባባታችን ተግባብተን ሌሎች የተለያዩ መንገዶችን እየፈጠርን ወደፊት እንሄዳለን የሚል እምነት ነው ያለኝ። ግን ምክንያቱም ይህን የምልበት ምክንያት አንዳንድ የምክክር ሂደቶች ረጃጅም ጊዜ ይፈጃሉ። ጥናቶች እንደሚያመላክቱ በቅድመ ዝግጅት ወቅት በየዓለም ውስጥ የተሰሩ የዳያሎግ ወይም የምክክር ሂደቶች ምን ይመስላሉ፣ ምንድን ነበር መነሻቸው እና እንዴት ተሳካላቸው፣ እንዴት ሳይሳካላቸው ቀረ፣ ለምን የሚለውን እንደ አቅማችን ለማጥናት እና ለማየት በትክክል ለማየት ሞክረናል። ስለዚህ ብዙዎቹ ያልተሳካላቸው አንድም ውጫዊ ተጽዕኖ ሲበረታባቸው አለያም ደግሞ የሀገር ውስጡም ተጽዕኖ ቀላል ሳይሆን ሲቀር ነው አሉታዊ ተጽዕኖ። ስለዚህ እነኚህ ዙሪያ ላይ ከፍተኛ የሆነ ጥንቃቄ እያደረግን የመጣ ነው። የውጭው ተጽዕኖ እንዳይኖር በገንዘብ ምክንያት ኤክስፐርት በሚል ስም በመሳሰለው፣ የአገር ውስጥ ተጽዕኖ እንዳይኖር የመንግስት እጅ እንዳይገባ፣ እጅ ስል አሉታዊ በሆነ መንገድ የፖለቲካ እና ሌሎች ተጽዕኖዎች እንዳይኖሩ ጥበቃ እናደርጋለን።
በአሁኑ ወቅት በተለያዩ አካባቢዎች ካለው የሰላምና ጸጥታ ችግር አንጻር ሂደቱን እንዴት ስኬታማ ማድረግ ይቻላል በሚል ላነሳንላቸው ጥያቄ ተከታዩን ምላሽ ሰጥተውናል።
አሁን እንግዲህ መጀመሪያውንም እኮ ይህንን ኃላፊነት ስንወስድ ፈተና እንደሚኖር ይገባናል። አልጋ በአልጋ እንደማይሆን አውቀን ነው እያንዳንዳችን ኮሚሽነሮች ይህንን ከፍተኛ ኃላፊነት የተረከብ ነው። ስለዚህ ይገባናል። ስንገባም ደግሞ ሰሜን ኢትዮጵያ ትልቅ ጦርነት ውስጥ ነበር፣ ያንንም እናውቃለን። ስለዚህ ይሄ በሂደት እየተፈታ ይሄዳል በሚል ተስፋም ነው። ቢያንስ መደላደሉን ስንጀምረው በሚል ነበር የጀመርነው። የሰሜኑ ሁኔታ የተሻለ ሁኔታ እያሳየ ነው። የምዕራብ ኢትዮጵያ ሁኔታ ለውጦች እያመጣ ነው ያለው። ስለዚህ እነኚህ ለውጦች በሂደት በየቦታው የተሻሉ እየሆኑ ይሄዳሉ የሚል ተስፋ ይዘን ነው ያለ ነው። ለዚህ አሁን እንዳልከው በምዕራብም በኦሮሚያም በአማራም የሀገር ሽማግሌዎች፣ የሃይማኖት ተቋማት፣ ህዝባችን የራሱን ሙከራዎች እያደረገ ነው ሰላምና መረጋጋት እንዲመጣ። በትጥቅ ውስጥም ያሉም ወገኖቻችን እንደዚሁ ጥያቄዎቻቸውን ይዘው ወደ ጠረጴዛው ዙሪያ ወይም ደግሞ ወደዚህ ወደ ክቡ እንዲመጡ እንዲያበረታቱልን እየጠየቅን ነው ባለው አጋጣሚ ሁሉ። በተለይ አባገዳዎች፣ የሀገር ሽማግሌዎች፣ በአጠቃላይ የህዝብ መሪዎች፣ የሃይማኖት ተቋማትን አባቶችን ጨምሮ ከፍተኛ የሆነ ሙከራ እያደረጉ ነው።
በሀገሪቱ ያሉ መሰረታዊ አለመግባባቶችን በምክክር ለመፍታት በሚደረገው ጥረት ላይ ተስፋቸውን የጣሉ፣ በተቃራኒው ደግሞ ሂደቱ የሚፈለገውን ውጤት ሊያመጣ አይችልም የሚሉ አሉ።
ጸጋዬ አለሙ፦ እኔ የመጣሁት ከሶማሌ ክልል ነው፣ ጅጅጋ ከተማ ነው። እና እዚህ በተለያየ ቦታ ሄጃለሁ። አሁን በቅርቡ ደብረ ብርሃን ነበርኩ፣ ኦሮሚያ ባሌ ግኒር ሄጃለሁ፣ እስከ ሶማሌ ድንበር ማለት ነው። እና ያለው ነገር በቃ አንዳንድ ቦታ ተስፋ ሰጪ አለ። በእርግጥ ግን እንደ ሀገር ስናስበው መጀመሪያ ህዝቡ አንድ መሆን አለበት። ህዝቡ አንድ የሚሆንበት ጊዜ ሩቅ አይደለም፣ ቅርብ ነው እና ተስፋ አለን። አይሆን ውስን የፖለቲካ አጀንዳ ያለው እንጂ ህዝቡ ፍቅር ነው፣ አንድነት አለው፣ መተሳሰብ አለው፣ መተዛዘን አለ። በትራንስፖርት መንገድ ላይ ብትሄድ ህዝቡ አንድ ነው። ምንም የተቀየረ ነገር የለም። ጥቂት በሚዲያ ላይ የምናየው ነገር ነው የሚረብሸን። ሀገራዊ ምክክሩ ሁሉን ወገን ያሳተፈ መሆን አለበት። ግለሰቦችን በቀበሌ በዞን ያሉት ሰዎች ተወክሎ ቢቀርቡ እዛ ጋር ሁሉም የልቡን ተናግሮ የማይፈታ ችግር የለም፣ ይፈታል፣ እርግጠኛ ነኝ። እና ተስፋችን ከእግዚአብሔርም ይታገልበት ከኛ ከፖለቲካ ውጭ ደግሞ ያ ነው ተስፋለን። አይ ሆፕ
አድረስ ጄ ይባላለሁ። ሀገራዊ ምክክር መጀመሪያ ሁሉም የየፊናውን ኃጢአተኛ ሆኖ እንደፈለገ ሆኖ ቀጥሮ ባለበት ሊካሄድ አይችልም። እስፔሻሊ ደግሞ እነዚህ ባለስልጣናት ያለባቸው ችግር ራሳቸው አምነው በዚህ አይነት መልኩ አገር ሊመራ እንደማይችል እያወቅን እነዚህ አድርገናል ብለው ኮንፌስ አድርገው ያንን ህዝቡም ከነሱ ጋር ተተማምኖ በይቅርታ አልፏቸው ከዛ በኋላ እነዛ አመራሮች እርስ በርስ ተመካክረው የሚያመጡት አንድነት ነው አገራዊ ምክክርን ሊያበረታታ የሚችለው። ዛሬ አገራዊ መግባባት ተብሎ የተያዘው ፈሊጥ ምንድን ነው? መንግስት ባገኘው ሁኔታ ሁሉ ይጨፈጭፋል። ከዛ አላዋጣ ሲለውና ከውጭም ያለው ኃይል ከሀገር ውስጥም ያለው ኃይል እየበረታበት ሲመጣ አገራዊ ምክክር ይባላል። እንደሱ አይደለም። አገራዊ ምክክር የሚሰራው መጀመሪያ የተሰራው የዛ ማንነትን የሚያደፈርስ የጎሰኝነት ስራው ሙሉ ለሙሉ ጠርቶ ትክክለኛ እንዳልሆን ለህዝቡ ትምህርት፣ በተለይ በስር ላለው ለወጣቱ ለትውልዱ በሌላ አይነት ፖለቲካ አሁን በትምህርት ቤትም ደረጃ ከህፃናትም ጀምሮ መሰራት ያለበት
ከኮሚሽኑ አባላት ጀምሮ በሀገራዊ ምክክር ሂደቱ ላይ እምነት እንደሌላቸው የሚገልጹ አንዳንድ የፖለቲካ ፓርቲዎችም አሉ። ይህ አመለካከት ከቆየ የጥርጣሬ ባህላችን የሚመነጭ ነው የሚሉት የሀገራዊ ምክክር ኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አራያ ሂደቱን ሊጎዳው እንደሚችል የገለጹት ይህ አስተሳሰብ መቀየር እንዳለበት ይመክራሉ።
ላለፉት በርካታ ዓመታት ህይወታችን በጥርጣሬ የተሞላ ነው እና አንድ ሰው በአሁኑ ሰዓት ጠዋት መንገድ ላይ አግኝቶ እንደምን አደርክ ቢልህ መጀመሪያ ሀሳብ ውስጥ የሚመጣ ምንድን ነው? ሰውዬ ምን ፈልጎ ነው? እኔ ጋዜጠኛ መሆኔን ያውቃል እንዴ ማለት አይቀርም። ስለዚህ ይሄ ወደ ጨለምተኝነት እያመጣን ሄደዋል ያለፉት። ምክንያቱም ሃይማኖቶቻችን ተዳከሙ፣ አቅም አጡ። ሽምግልናችን በየጊዜው ተሸርሽሮ መጥቶ አቅም አጣ። ያ ማለት ሞቷል ማለት አይደለም። አሁንም ተስፋ ጭላንጭሎች አሉ። በብዙ ቦታ ባሉ ሽምግልናዎች፣ በብዙ ቦታ ባሉ የሃይማኖት አባቶች ብዙ ተስፋ አለኝ ያውቃለሁ። ግን በአጠቃላይ ግን ስናየው ብዙ ነገር ተሸረሸረ። ምክንያቱም እይታችን ሁሉ ወደ ደጅ ሆነ። የሀገራችን ላይ ተስፋ አጣን። በአሁኑ ሰዓት አንድ ሰው ብቅ ብሎ እንዲህ ነገር መልካም ነገር እናድርግ ብሎ ቢናገር ይህ ሰውዬ ምን አስቦ ነው ይህንን መልካም ነገር መልካም የሚመስል ነገር የሚናገረው ብለን እንጠይቃለን። ይሄ ሰው መፈረጅ ዋናው ባህላችን ሆኗል። ስለዚህ ጥርጣሬዎቻችን በእኔ ሙያ አድገው ፓራኖያ የምንለው ወደ ህመም ወደሚመስል ከፍተኛ የጥርጣሬ ደረጃ ላይ ደርሰዋል። ስለዚህ ይሄ ጥርጣሬ ፖለቲከኞቻችን ጋር እናየዋለን፣ መንግስታችን አመራሮቻችን ጋር እናየዋለን፣ ህዝቦቻችን ጋር እናየዋለን። ጥሩ ምሳሌ እኔ ወደ ኮሚሽኑ ስመጣ አንዳንድ ሚዲያ ሲነግሩኝ ወዳጆች አንተን እኮ እንደዚህ ነህ ብለው ፈርጀውሃል ይሉኛል። ወይ በስሜ ወይም በቁመቴ ወይም በመልክ አላውቅም። እኔ ሁልጊዜ የምናገረው ምንድነው፣ ይህ ሰውዬ ምን ሊሰራ ተዘጋጅቷል? ምን ያህል አቅም አለው? በምን ልናግዘው ይገባል? እና ገለልተኛ ሆኖ ወይም ደግሞ ለሁላችንም እኩል እንዲሰራ እንዴት ልንተባበረው ይገባል? ምን ይዘት አለው ማለቱ ነው የሚሻለው ወይስ ገና ለገና ይህ ሰውዬ እዚህ አካባቢ ከዚህ ወንዝ ማዶ ነው የተወለደው የሚለውን መከተል ነው የሚሻል? እዛ ድረስ ነው የወረድ ነው። እና ይሄ መስተካከል አለበት። ይህን ደግሞ እንዲስተካከል ከፈለግን ከኔ እድሜ አይደለም መጀመር ያለብን። ይህም አንዴ ያልቆልኛል፣ ከአንተም እድሜ መሽቷል። እዛ ህፃናቱ ጋር ነው መሄድ ያለብን። ህፃናቱ ንጹህ ወረቀት ናቸው፣ መልካሞች ናቸው። ያንን ነው ማሳደግ ያለብን እና እዛ ላይ መስራት ይጠበቅብናል። ነገር ግን መቼም ያለነውም ቢሆን ሙሉ በሙሉ ተስፋ መቁረጥ ግን አይጠበቅብንም። ለዚህ ነው እኔ ተስፈኛ ወይም በተስፋ እጸናለሁ የምለው በዛ ምክንያት ነው።
ኮሚሽኑ ሌሎች ተግዳሮቶችም እንዳሉበት የሚያብራሩት ፕሮፌሰር መስፍን ያመኑ ኢትዮጵያን ለማዳን በፈተናዎች ውስጥም ቢሆን ምክክር ከመድረግ የተሻለ አማራጭ የለም ይላሉ።
መተኳኮሱ ወይም መገዳደሉ ያመጣው ጥቅም ምንም እንደሌለ አስተውለናል። በተለይ እኔ እንኳን በድሜ ብዙ አይቻለሁና በዚህ ሁሉ ሂደት ውስጥ ኪሳራ ብቻ ነው ያተረፍነው። እናቶች ሆኑ ያለቀሱ፣ አያቶች ሆኑ አሁን ያለቀሱ፣ ቅድመ አያቶች ይሆኑ ነውና ይሄ ነገር አንድ ቦታ ላይ መቆም አለበት ነው። ይሄን ለማስቆም የመጨረሻው ቀላሉ ነገር ግን ከባድ የሚመስለው በዚህ በመከክር ሂደት ውስጥ መሳተፍ ነው። ስለዚህ ይሄንን ነው እንግዲህ ህዝባችን እዚህ ላይ ግፊት ማድረግ አለበት። በአሁኑ ሰዓት ነው በየቦታው ሄጄ እንደኔ አይነት ተርታ ህዝቦችን በማገኝበት ጊዜ የሚነግሩኝ ነገር ሰላም እንደሚፈልጉ ነው። ያስተዋልኩት ነገር ቢኖር ሰዎች በተቀራረቡ ቁጥር ይተዋወቃሉ። በተዋወቁ ቁጥር መከባበር ይመጣል፣ መነፋፈቅ ይመጣል። እኔ ሰሞኑን ጋምቤላ እና ቤንሻንጉል እንኳን ስለሆንኩ ብዙ ትምህርት ተምሬ ነው የመጣሁት። ህዝቦችን አወቅኩ። ቤንሻንጉል ውስጥ ምን አይነት ህዝቦች እንዳሉ፣ ባህላቸው ምን እንደሚመስል በትንሽ ቀናት ጋምቤላ፣ አኝዋና፣ ንወ፣ ማኦ፣ ማዣን እነኝን ህዝቦች እያወቅኩ ነው። ባወቅኳቸው ቁጥር ማክበር ይጀምራሉ። ባከበርኳቸው ቁጥር እነሱን መናፈቅ ይጀምራሉ። ስለዚህ ይህን ደግሞ ማድረግ የሚችለው እንዲህ ተሰባስበን ችግራችንና አጀንዳዎቻችን አንተ ስንወያይና ስንመካከርና ወደ መግባባት ስንደርስ ነው። ያ እምነት አለኝና እኔ እንግዲህ በተስፋ ነው የምኖረው እና ተስፋዎች እንግዲህ እግዚአብሔር ነው የሚፈጽማቸውና በዚህ አጋጣሚ እንግዲህ ሚዲያ በተለይ ቪኦኤ የምታደርጉት በጣም መልካም ነገር በጣም ለዛ አበረታታለሁ።
ፕሮፌሰር መስፍን ኮሚሽኑ ለስራው የሚያስፈልገውን ገንዘብ ከኢትዮጵያ መንግስት እንደሚያገኝ ገልጸው በተጨማሪም የኮሚሽኑን ተግባራዊ ስራዎች ከተመለከቱ በኋላ የውጭ ሀገራትና ተቋማትም በአሁን ወቅት የገንዘብ ድጋፍ መስጠት መጀመራቸውን አንስተዋል። ከሶስት ቀናት በፊት ባለፈው ረቡዕ ሰኔ 28 ቀን 2015 ዓ.ም በአውሮፓ ህብረት አስተባባሪነት ሰባት የህብረቱ አባል ሀገራትና ከህብረቱ ውጭ የሆነችው ኖርዌይ በጋራ ለኮሚሽኑ የ7 ሚሊዮን ዩሮ ወይም 385 ሚሊዮን ብር ድጋፍ ማድረጋቸውን መዘገባችን ይታወሳል። ኮሚሽኑ ከውጭ አጋሮች የገንዘብ ድጋፍ የሚያገኝ ቢሆንም በስራው ላይ ግን ተጽዕኖ መፍጠርም ሆነ ጣልቃ መግባት እንደማይችሉና እንደማይፈቀድላቸውም ፕሮፌሰር መስፍን ነግረውናል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
የሀገራዊ ምክክር ተሳታፊዎችን የመለየትና አጀንዳ የተሰናዳውን ዘገባ ነበረ ያስደመጥናችሁ። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ የሚተላለፍላችሁን ዝግጅታችንን ነው። አሁን በተከታዩ ዝግጅት ወደ ዳላስ እንወሰዳችሁ። ትንሿ ግን ፈታኟ የኢትዮጵያውያን የድንኳን ቤተ መዘክር በዳላስ ከዋይሊ ስታዲየም ጀርባ በተቀለሰችው አነስተኛ ድንኳን ውስጥ የኢትዮጵያን ታሪክ፣ የህዝቦችን ባህልና ትውፊት የሚያስተዋውቁ መዛግብት ምስሎችና ቁሳቁሶች ተገጥግጠዋል። የአነስተኛዋ ቤተ መዘክር አስጎብኚ ዲያቆን ፍሬው ሰይፉ ከመስህቦቹ ጀርባ ያለውን ታሪክ ለጎብኚዎች በትጋት ያስረዳል። ትንሿ ድንኳን ዳላስ ቴክሳስ ላይ የተቋቋመው አድዋ የባህልና የታሪክ ህብረት ተቋም መስህቦች ናሙና ናት። የተቋሙ መስራች ዲያቆን ፍሬው ሰይፉ የዛሬ 8 ዓመት ገደማ ከትውልድ አገሩ ወደ ዩናይትድ ስቴትስ ሲመጣ ከሸከፋቸው ህልሞቹ መካከል አንዱ ተቋሙን እውን ማድረግ እንደሆነ ይናገራል። ከ130 በላይ ባህላዊ አልባሳትና መጫሚያዎች በእጁ እንደሚገኙ ይናገራል። ወደ ዳላስ ቴክሳስ ከሰሞኑ ያቀናው ሀብታሙ ስዩም ከዲያቆን ፍሬው ጋር ያደረገው ቆይታ ቀጥሎ ይቀርባል።
በዚህ ትንሽ ድንኳን ውስጥ የኢትዮጵያን ታሪክ፣ የህዝቦቿን ባህልና ትውፊት የሚያስተዋውቁ መዛግብት ምስሎቹና ቁሳቁሶች ተገጥግጠዋል። የአነስተኛው መዘክር አስጎብኚ ዲያቆን ፍሬው ሰይፉ ከመስህቦቹ ጀርባ ያለውን ታሪክ በትጋት ለጎብኚዎች ያስረዳል።
እነሱ ያውቁበታል። ሪትሙን ጠብቀው በዓለም ላይ በጣም ረዥሙና ትልቁ የትንፋሽ መሳሪያ ያለው ዳውሮ ነው። ሚኒመም ወደ 2 ሜትር ከ50 ይሆናል ቁመቱ። ከቀርከሃ ነው የሚሰራው። ያ ሰው አስበው 2 ሜትር ከ50 ትንፋሽ አውጥቶ
እዛ ድምጽ እንዲሰጥ ባደረገ
ሴንስ የምታደርገው በቃ ይሆነ
ትንሽዋ ድንኳን ዳላስ ቴክሳስ ላይ የተቋቋመው አድዋ የባህልና የታሪክ ህብረት ተቋም ናሙና መዝህቦች ማሳያ ናት። የተቋሙ መስራች ዲያቆን ፍሬው ዘይፉ ከትውልድ ሀገሩ የዛሬ 8 ዓመት ገደማ ወደ ዩናይትድ ስቴትስ ሲመጣ ከሸከፋቸው ህልሞች መካከል አንዱ ይህን ተቋም እውን ማድረግ እንደሆነ ይናገራል።
ኢትዮጵያን በነበርኩበት ጊዜ ተቋሙ ነበረ። ያው ስሙ ነው እዚህ ሲመጣ የተለወጠው። ዝክረ ሊቃውንት የስልና ቅርጻ ቅርጽ ፕሮሞሽን ይባል ነበረ። ያው ትልቁ ነገር ምንድነው? ኋለኛው ከሌለ ፊተኛው የለምና ታሪክ ቅብብል ነው። በትውልድ መካከል የሚቆም ሳይሆን ያለፈውን ትውልድና ያሁኑን ትውልድ የምታገናኝበት መሰላል ድልድይ ስለሆነ እንደ አንድ ዜጋ ኢትዮጵያዊ ስትሆን የሚጠበቅብህ ከታሪክ አኳያ አንተ ለኢትዮጵያ የምታበረክተው አንድ ነገር ሊኖር እንደሚገባ ይሰማል። ምክንያቱም ማንም ሰው ያለ ምክንያት አልተወለደም። ያለ ምክንያትም መኖር የለበትም፣ ያለ ምክንያትም መሞት የለበትም ብሎ ከሚያምኑት መካከል ነው። ስለዚህ አባቶቻችን በህይወት ሳሉ ብዙ ታሪክ ሰርተው አልፈዋል። እኛ ደግሞ በዘመናችን የተለየ ታሪክ እንኳን መስራት ባንችል የአባቶቻችንን ጥንት ተጋድሎ ችን ታላቅ አገር በምን አይነት መስዋዕትነት ዛሬ ለደረስነው ትውልድ እንዳበቋት ለቀጣዩ ትውልድ የማስተማርና የማስተዋወቅ ስራ ከኛ ይጠበቃል ማለት ነው። ከዚህ የተነሳ እንደ አንድ ኢትዮጵያዊ ከኔ ምን ይጠበቃል? ለኢትዮጵያ ምን መስራት አለብኝ? በሚል መልካም አስተሳሰብ ተነስቼ ነው ይሄንን ተቋም ያቋቋምኩት።
አድዋ የባህልና የታሪክ ህብረት ከኢትዮጵያ ብዙ ሺህ ማይሎች ርቃ በምትገኘው ዳላስ ቴክሳስ ውስጥ የተቋቋመ ነው። በውስጡ የያዛቸውን ታሪክና ባህል አንጸባራቂ ቁሳቁሶችን ማሰባሰብ ጀምሮ ከስደት ህይወት ተለዋዋጭ ሁኔታ ጋር መሰል ስራን ማስቀጠል ቀላል ልፋት አይጠይቅም። ዲያቆን ፍሬው አሜሪካ ተወልደው የሚያድጉ ልጆች የማንነት ጥያቄን ለመመለስ መሻት በፈታኙ ስራ እንዲገፋ ጉልበት እንደሆነው ይናገራል።
እዚህ ሀገር ተወልደው የሚያድጉ ልጆች ታዩኝ በቃ ፈተናቸው ምን ያህል እንደሆነ። ምክንያቱም ልጆቹ ትምህርት ቤት ሲሄዱ ከተለያየ ማህበረሰብ ጋር ነው የሚማሩት። ያው በዚህ ሀገር እንደምታውቀው አብዛኛው የትምህርታቸው የሚቀረጸው የራሳቸው ታሪክ ላይ ነው። በከፍተኛ ደረጃ ትኩረት ሰጥተው ልጆቹን የራሳቸውን ታሪክ ነው የሚያስተምሯቸው። እና እኛ ኢትዮጵያውያን ደግሞ እጅግ ታላቅ የሆነ ዓለም የሚደነቅበት የሚኮራበት ታሪክ ያለን ህዝቦች ነን። ከዚህ አኳያ ለልጆቻችን የሆነ ነገር ምክንያቱም በዛን ወቅት አልወለድኩም ነበር፣ ግን በኋላ ላይ የኔ ልጅ ሲመጣ ምክንያቱም የነዛኞቹን ልጆች ወላጅ ከመውቀስ ይልቅ እኔ እንደ ነገ ለምወልደው ልጅ ምን አዘጋጅቻለሁ፣ ምን ሰርቻለሁ? ምክንያቱም ከሌላው ከመጠበቅ አንተ የመፍትሄው አንድ አካል መሆን ያለበት መጀመሪያ። ስለዚህ ያሉትን ተግዳሮቶች ሁሉ እግዚአብሔር ቸርነትም እንዲሁም ደግሞ በሚስትህ እገዛና ድጋፍ በነገሮች ሁሉ እየተግባባ እየተረዳዳ ከዛ በላይ ጥቅሙ ዛሬ ላይ ላይሆን ይችላል፣ ነገ ከነጎዳ ላይ ግን እንደ ሀገር እንደ ቤተሰብ ነው አሁን ያሰብነው። ከፍ ሲል ግን እንደ ሀገር ያለው ጥቅም በጣም ከባድ ትልቅም ስለሆነ አሁንም ስትመለከት የዚሁ ሀገር ሰዎች መጥተው ለማየት ያላቸውን ጉጉት ትመለከታለና የሚኖረው ፋይዳ በጣም ትልቅ እንደሆነ ስላሰብኩትኝ ያለውን መሆን ያለበትን መክፈል ያለብንን ነገር አንዳንዴ ጥሩ ነገር እንዲሁ አልጋ በአልጋ አይመጣም። ብዙ ነገርህን ነው የምታጣው። ቤተሰብህን ታጣለህ፣ ገንዘብህን ታጣለህ፣ ጊዜህን ታጣለህ በብዙ ውጣ ውረድ ውስጥ። እንዳልከው ደግሞ እቃዎቹን በራሱ እዚህ ሆነ ከዛ ለማሰባሰብ መቻል ራሱ በጣም ፈታኝ ነው። ከዚህ አኳያ ጉዳዩ ግን የቱንም ያህል አልፊ ቢሆን ነገ ከነገ ወዲያ ሁልጊዜ ያው ተራራ ስትወጣው ያደክማል። ተራራው አናት ላይ ግን ስትቀመጥ የመጣህበትን ስታየው ቁልቁለት መሆኑ ነውና ትረሳዋለህ። ልክ ይሄም ዝም ብሎ በአንድ ጨረቃ ከሆነ ቦታ ብድግ ብሎ መጥቶ የተሰራ አይደለም። ቢያንስ ቢያንስ ወደ 15 እና 16 ዓመት ሂደት ውስጥ ነው እዚህ የደረሰው። እንዳልኩ ኢትዮጵያ መሰረቱ ነበር፣ ከዛዚህ 8 ዓመት አለ። ስለዚህ በዛ ሂደት ውስጥ እያደገ መጥቶ እዚህ ሆኗልና ውጣ ውረዶቹ አሉ። ግን ደግሞ ከበረታና ይቻላል ካልክ የማታልፈው ነገር ምንም የለም።
ዲያቆን ፍሬው ታሪክና ባህልን ዘካሪ ተቋም ከማቋቋም ባለፈ በቀን ተቀን ህይወቱም ማንነትን የማንጸባረቅ ኃላፊነቱን እንደሚወጣም ይነገርለታል። በዓመቱ ውስጥ በሁሉም ቀናት የኢትዮጵያን የተለያዩ ህዝቦች ባህልን በሚያንጸባርቁ ልብሶች ብቻ የሚታየው ዲያቆን ፍሬው ከ ከ130 በላይ ባህላዊ አልባሳትና መጫሚያዎች በእጁ እንደሚገኙ ይናገራል።
ኢትዮጵያን የባህል ልብስ መልበስ አሁን አሜሪካን ሀገር በመጣው ጊዜ የተፈጠረ ሳይሆን ኢትዮጵያም ይያለው በኢትዮጵያ በ2000 ዓመተ ምህረት ነው የተጀመረው። አሁን ዘንድሮ 15 ዓመት ደፍኛለሁኝ። በ15 ዓመት ሂደት ውስጥ እንግዲህ አበሻ ልብስ ለመልበስ ያሁን ጊዜም አንድ የሆነ ምሳሌም የሆነ ሰው ይኖራል። በየትኛውም በህይወት እርምጃ ውስጥ ስታልፍና አጋጣሚ አንድ ባህር ዳር የምትኖር ወዳጄ እንደዚሁ አበሻ ልብስ የምትለብስ ሴት ነበረችና አጋጣሚ ለቤተክርስቲያን አገልግሎት ሄጄ ተመለከትኩኝና ስደጋግም አጋጣሚ ነው የመሰለኝ። ከዛ ስጠይቃት አይቆየው እኮ ነው አመቱ ሙሉ ነው የምለብሰው ስትለኝ እስቲ ነው ለምን አልሞከረው? አንደኛ ውበት ነው፣ ባህል የራስን ማክበር ደግሞ ስልጣኔ ነው። ስለዚህ እሷ ባህር ዳር እየኖረች ከአዲስ አበባ መጣ እየለበሰች እኔ አዲስ አበባ እየኖርኩኝ እንዴት ያቀተኛል ብዬ የዛን ጊዜ ጀመርኩትኝ። መልበስ ከጀመርኩ በኋላ ግን የሰው ምልከታና የሚሰጠኝ ሐሳብ በጉዳዩ ላይ በጣም አተኩሬ እንድቀጥል የፈለቀ እንድፈልገው እንዳከብሮ አደረገኝ። ስለዚህ አንድ ብዬ ጀምሬው ሂደቱ እያደገ ነው የመጣው። ከዛ በኋላ ግን ላለፈው 8 ዓመት ግን ኮትም ሱሪንም ተውኩኝና የራሴ የኢትዮጵያ የሚባለውን ይሄ ኪታ በተነፋነፍ በነጠላ የሚባለውን አለባበስ መልበስ ጀመርኩኝ ማለት ነውና እዚህ ሀገር ስትመጣ ደግሞ ይበልጥ ምክንያቱም ያው እንደምታውቀው ብዙ ጊዜ ነጮቹ የሆነ ለየት ያለ ነገር ይስባቸዋልና ልብሱን ሲመለከቱ በጣም ነው የሚደነቁት። ፎቶ ማንሳት ይወዳሉ፣ ማድነቅ ይወዳሉ። አንድ ሰው ደግሞ ይበልጥ ሲደነቅ ሰዎች ለዛ ጉዳይ የሰጡትን ትኩረት ነው የምታይበት።
አድዋ የባህልና የታሪክ ህብረት በጥቂት ዓመታት ውስጥ ለዳላስ ቴክሳስ ነዋሪዎች የኢትዮጵያን ታሪክና ባህል በረከቶች በአቅሙ በማሳየት ዛሬ ላይ ደርሷል። ዲያቆን ፍሬው መጪው ዘመን የማዕከሉ ሚናና አድማስ የሚሰፋበት እንዲሆን ህልም አለው።
እንደኔ እሳቤ አድዋ የባህልና የታሪክ ህብረት ከግል ተቋምነት አልፎ ወደ አንድ ትልቅ ሀገራዊ ተቋም ሆኖ ውጪ ላይ ትልቅ ኢትዮጵያን የሚያስተዋውቅ ሙዚየም ሆኖ አድጎ ማየት ነው የመጨረሻው ግቤ። የኛ ሰው የኛ ኢትዮጵያውያን ብቻ ሳይሆኑ ሌላውን ማህበረሰብ መጥቶ ኢትዮጵያ ድረስ ሄዶ ማየት ላልቻለው ሰው ትንሿን ኢትዮጵያን በዛ ሙዚየም ውስጥ የማሳየትና ለቱሪዝሙ ሴክተር ደግሞ የበኩላችንን አስተዋጽኦ ማድረግ።
አድዋ የባህልና የታሪክ ህብረት ያሰባሰባቸውን ታሪካዊና ባህላዊ መስህቦች በዋይሊ ቴክሳስ በመከናወን ላይ ባለው የኢትዮጵያውያን የስፖርትና የባህል ፌስቲቫል ላይ ለአንድ ሳምንት ያክል ለተመልካቾች ክፍት እንደሚያደርግ ተነግሯል። ለአሜሪካ ድምፅ ሀብታሙ ስዩም ዳላስ ቴክሳስ።
በነገራችን ላይ በዩናይትድ ስቴትስ በየዓመቱ የሚካሄደውና 40 ዓመታት ያስቆጠረው የኢትዮጵያውያን ቀን ዛሬ ተጠናቋል። ሆኖም በዚያ የሚገኘው ሀብታሙ ስዩም ያሰናዳቸው ያደመጣችሁትን አይነት መሰል ዝግጅቶች ግን በተከታታይ ይቀርባሉ። አይናችሁን ከዌብሳይታችን ላይ፣ ጆሮአችሁን የሬዲዮ ፕሮግራሞቻችን ላይ አድርጋችሁ ጠብቁ። ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ እየተላለፈ የሚገኘውን ዝግጅታችንን ነው በመከታተል ላይ የምትገኙት። ዝግጅቶቻችን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com ላይ ይደመጣል። ከሰኞ እስከ አርብ ደግሞ በፌስቡክ ገጻችን @voaamharic ላይ ታገኙናላችሁ። ፕሮግራማችን እስከ ምሽቱ 4 ሰዓት ይቀጥላል። አሁን በየሳምንቱ ቅዳሜ በእንግዱ ወልዴ እየተዘጋጀ የሚቀርበው የሙዚቃ ቃና ይቀጥላል።
ጤና ይስጥልኝ፣ እንደምን አመሻችሁ። ዘወትር ቅዳሜ ምሽት ዘና የምንልበት ሳምንታዊ የሙዚቃ ቃና አሁን ጀምሯል። ሙዚቃዎቹን መራርጬ ወደ እናንተ የማደርሰውና እስከ 4 ሰዓት አብሬያችሁ የማመሸው እንግዲህ ወሌ ነኝ። ክሬዚ የተሰኘው ይህ ዜማ ናርልስ ባርክሊ ተብሎ በተሰየመውና በሁለት ሙዚቀኞች ሲሎ ግሪን እና ደንጀር ማውስ በተመሠረተ ባንድ የተቀነቀነ ነው። በእንደ አውሮፓን አቆጣጠር 2006 የተለቀቀው ይህ ዘፈን በሙዚቃው ዓለም የ20ዎቹ የመጀመሪያው 10 ዓመታት መገለጫ ተደርጎ ይወሰዳል። ዘፈኑ አንድ ግራሚ ከመንጠቁ በተጨማሪ ከእንግሊዝ እስከ ካናዳ፣ ከአየርላንድ እስከ ኒውዚላንድ አንድ ቁጥር ዘፈን ሆኖ ለበርካታ ጊዜያት ቆይቷል። በሁለቱ አሜሪካውያን የተቀነቀነው ይህ ዘፈን አሜሪካኖቹ ጆሮ ዘልቆ በመግባት አድናቆትን ያገኘው ከሌላው ዓለም ጥቂት ዘግየት ብሎ መሆኑ ግርምትን ጭሯል። በኋላ ግን ካለሱ የሚሰማ ሙዚቃ አልነበረም። ክሬዚ በሲሎ ግሪን እና ደንጀር ማውስ ነበር ያደመጥነው። አቀንቃኞቹ ሲሎ ግሪን እና ደንጀር ማውስ ግጥሙን በተመለከተ ሲናገሩ እንዳሉት ሰዎች አርቲስቶችን በቁም ነገር የሚወስዱት ትንሽ እብደት ጨምሩበት እንደሆነና እነርሱንም ማህበረሰቡ እንደ እብድ እንዲያያቸው ሲሉ እንደጻፉት ተናግረዋል። ከዚህ በተጨማሪም ራስን ሆኖ መገኘት እጅግ አስፈላጊ መሆኑንም የሙዚቃው መልእክት ያመለክታል። ደነገጠ ልቤማ የምትለው ማኪ ኬቢ ነች። ምን አስደንግጧት ይሆን? ማኪ ኬቢ ነበረች ደነገጠ ልቤ ስትለን የነበረው። በመከታተል ላይ የምትገኙት ከአሜሪካ ድምፅ ዘወትር ቅዳሜ ምሽት የሚቀርብላችሁን የሙዚቃ ቀናን ነው። እስከ አራት ሰዓት የማስተናግዳችሁ እንግዶልኝ ነኝ። በሙሉ ስሙ ዲቫይን ኢኩቦር ወይም በመድረክ ስሙ ሬማ ገና የ23 ዓመት ወጣት ናይጄሪያዊ ነው። በልጅነቱ በቤተ ክርስቲያን ሲዘምር አድጎ ወደ ሙዚቃው የዘለቀው ሬማ ከአምስት ዓመታት በፊት ድንገት በኢንስታግራም በለቀቀው የሙከራ ዘፈን ሌላውን የአገሩ ልጅ የሆነውንና በአፍሮ ቢት ሙዚቃ ዝናን ያገኘውን የዲፕ ፕሪንስን ትኩረት አገኘ። ዲፕ ፕሪንስ የሙዚቃ አቀናባሪ ኩባንያ ስላለውም ሬማ ወዲያውኑ ወደ ዘፈን ማውጣቱ ተሰማርቷል። የምጋብዛችሁ ካልም ዳውን የተሰኘውን ሲሆን ከሰሊና ጎሜዝ ጋር እንደገና ሪሚክስ ያደረገውን ነው። Everybody የቀድሞ ፕሬዝዳንት ባራክ ኦባማንና ባለቤታቸውን ትኩረትም ስቦ ነበር። እንደ አውሮፓን አቆጣጠር በ2019 በነበረው የበጋ ወቅት ከሚያደምጡት ሙዚቃዎች አንዱ የሬማን አይረን ማን መሆኑን ኦባማ በማስተዋወቃቸው በአሜሪካ ይበልጥ ታዋቂነትን አግኝቷል። ትዝታ በበርካታ ሙዚቀኞች ተዜሟል። የምጋብዛችሁ ሰይፉ ዮሐንስ የተጫወተውን ነው። Yeah. ሰይፉ ዮሐንስን አመስገንን። በ80ዎቹ ዝነኛ ወደነበሩት የእንግሊዝ አገንቃኞች ስንሄድ ጆርጅ ማይክልን እናገኛለን። መቼም ይህን ዜማ የማያውቀው የለም ወይም የማይወደው ያለ አይመስለኝም። Careless Whisper by George Michael. የዘፈኑን ግጥም ጆርጅ ማይክል አንድሩ ሪጅሊ ከተባለ ባልደረባው ጋር እንደጻፈው ይናገራል። ጆርጅ ማይክል በበኩሉ ባሳተመው መጽሐፍ የዜማው ሐሳብ የመጣው ወጣት ሳለ በፍቅረኛው ላይ ሌላ ወዶ በመወስለቱ የተሰማውን ጸጸት ለመግለጽ እንደሆነ ተናግሯል። ሙሉ ዜማውን በአንድ የከተማ አውቶቡስ ላይ ተሳፍሮ ሳለ እንደጻፈውና አብዛኛውን ጊዜ ሙዚቃን የሚጽፈው በጉዞ ላይ ሳለ እንደሆነ ጆርጅ ተናግሯል። ከእንግሊዝ ወደ ኢትዮጵያ ስንመለስ ቻቺ ታደሰን እናገኛለን። በ1980ዎቹ ወደ አሜሪካ የዘለቀችው ቻቺ በዛ የሙዚቃ ትወናና ሞዴሊንግ ትምህርት አግኝታለች። ከበርካታ ዓለም አቀፍ ሙዚቀኞች በተለይም ከሬጌ የሙዚቃ ባንዶች ጋር ኮንሰርቶችን ሰርታለች። የሙዚቃ ቀን አድማጮች ለዛሬ ምሽት የመጨረሻ የሚሆነው ይህ ረሸጋ ስምህ ማን ነው የተሰኘው የቻቺ ታደሰ ዜማ ነው። ከሙዚቃ ቀና ጋር አብሬያችሁ ያመሸሁት እንግዶ ወልዴ ነኝ። የሳምንት ሰው ይበለን። ሰላም።
የተከበራችሁ አድማጮች ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሲተላለፍ የቆየው የቅዳሜ ምሽት ዝግጅታችን በዚሁ ይጠናቀቃል። ከመላ ባልደረቦቻችን ጋር ሳስተናግዳችሁ ያመሸሁት ደረጀ ደስታ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ ደህና እደሩ።